የኢትዮጵያ አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልም እና አካባቢው እንዲሁም በዓለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriotics.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
አድማጮቻችን እንደምን ሰንብታችኋል? ያልን ያክብሮቶ ሰላምታችንን እናስቀድማለን። የዛሬ ካቲት 30 2006 ዓመተ ምህረት ወይም እንደ አውሮፓ አቆጣጠር ማርች 9 2014 የኢትዮጵያ አንድነት ሬዲዮን ሳምንታዊ ስርጭት የተለያዩ ፕሮግራሞችን አካቷል። በቅድሚያ ትናንት አስቦና ተከብሮ የዋለው የዓለም አቀፍ የሴቶች ቀን አስመልክቶ አጭር መልእክት ይደመጣል። ከዚያም የተለመደው በየ15 ቀናት እየተዘጋጀ የሚቀርበው ከመጽሐፍት ዓለም ይቀርባል። በመቀጠልም ሰፊ የቃለ መጠይቅ ጊዜ ይኖረናል። በድጋሚ እንኳን በሰላም ቆያችሁን እያልን የዛሬውን ፕሮግራም የምንመራው ቴዎድሮስ በቀለ፣ ወርቁ ሞላ፣ ንጉሡ ታምራትና ተኮላ ወርቁ ሞላችን እየገለጽን ፕሮግራማችንን በሚቀጥለው ሙዚቃ እንከፍታለን።
Thank you. አድማጮቻችን በትናንትናው ዕለት ዓለም አቀፍ የሴቶች ቀን ታስቦ ውሏል። በቀደምቱ ጊዜያቶች የወንድን ትምክህተኝነት ወይንም የበላይነት የሚገለጽበት የሥርዓት መዋቅሮች ሁሉ ሴቶች የሚገባቸውን ቦታ የሚነፍግ በተለይም መንግሥት የሚባል የመጨቆኛ መሳሪያ ከተፈጠረበት ወቅት አንስቶ የምርት ኃይል ባለቤት የሆነው ወገን የወንዶችን አቋምና ሥልጣን ተጠናክሮ የሴቶችን ሚና ዝቅ አድርጎ በማየት ሀብትና ሥልጣን በወንዶች እንዲያዝ ያደረገው የኅብረተሰብ ቅሬት ካስተሳሰቡ ጋር ለብዙ ዘመናት ሰፍኖ ቆይቷል። በ19ኛውና 20ኛው ክፍለ ዘመን የሶሻሊዝም እየገነነ መሄድ የመደብ ትግሉን ግስጋሴና ግፊት ሲሰጠው የሴቶች መብት አስተጋቢ ራዕይ በማርች 8 እንዲንጸባረቅ ተደርጎ ዓለም አቀፋዊ ባህሪ ባለው መልክ እንዲከበር ለረጅም ጊዜ በተደረገ ቅስቀሳ በብዙዎች አገሮች ታስቦ እንዲውል እየተደረገ ይገኛል። ማርች 8 በአብዛኛው ከሶሻሊስት አብዮት ጋር እንዲያያዝ ተደርጎ ብሔራዊ በዓል እንዲሆን መደረጉ ይታወሳል። የሴቶች ጭቆና ከመደብ ጭቆና ነጥሎ መታየት የለበትም በሚለው ማርች 8 የጠቅላላው የሶሻሊስት ግል ክፍል ሆኖ ቆይቷል። አሁን ያለንበት ዘመን ግን የንቃተ ህሊና የምርምር የውቀት ዘመን እየሆነ የመጣ በመሆኑ ለሴቶች መብት መታገል ያስተሳሰብ ለውጥ ጋር የተያያዘ እንጂ ከሀብት ድርሻ ጋር የተያያዘ አይደለም የሚለው እየታመነበት በመምጣቱ ዛሬ ሴቶች ከወንዶች ጋር በኩያ የሚታዩበት የበለጠም ለህብረተሰቡ ገንቢና በጎ ሐሳብ አፍላቂዎች ቅራኔን ውዝግብን ለማርገብ ተምሳሌዎች ናቸው የሚለው አስተሳሰብ በከፊልም ቢሆን በምዕራቡ ዓለም ተቀባይነት እያገኘ መጥቷል። ዛሬ ማርች 8ን ስናስብ በአፍሪካ አህጉር በአገራችን የተንሰራፋውን የግፍ አገዛዝ በማድረስ ላይ ያለውን በደል በማውሳት ነው። በአፍሪካ አህጉር ዛሬም እንደቀሩት ዘመናት ከባህል ከሃይማኖት ከኢኮኖሚና ከሁሉም በላይ ከሥርዓቱ ጋር የተያያዙ ድርብ ጭቆና በሴቶች ላይ እንደሚካሄድ የታወቀ ነው። በምዕራብ አውሮፓ ያሉ ሴቶች ማርች 8ን ሲያከብሩ የትግላቸው ውጤት ያጎናጸፋቸውን ድሎች በጥራት ለማጠናከር በህብረተሰቡ ላይ ማድረግ ያለባቸውን ተጽዕኖዎች በተቀናጀ ሁኔታ ለመምራት ሲሆን፣ በኢትዮጵያችን ግን ከረሃብ ከርዛት ከቸነፈር ከበሽታ በገንዘብ ለሀብታሞች ከመሸጥ በወሊድ ምክንያት ከመሞት ከኋላ ቀር ባህል ለመላቀቅ ወዘተ የሚላቀቁበትን የተስፋ ጭላንጭል ለማየት የሚጓጉበት ዕለት ነው። ለእኛ ማርች 8 የተለየች ቀን ሆና በሴትነታቸው ብቻ ከማኅበራዊ ኑሮ ለተገለሉ፣ በባርነት ቀንበር ስር ላሉ፣ ለመብትና ለአገር ነጻነት ተሟጋች ሆነው በወያኔ የግፍ አገዛዝ ስር ለወደቁ ጠያቂና ረጃ አጥተው ለተሰዉ ኢትዮጵያውያን ሴቶችን የምናስብበት መሆኑን እየገለጽን ማርች 8 ዓለም አቀፋዊነቱ የሰውን ልጅ ስብዕና ለማስከበር መብትና ነጻነትን በእጃችን እንድናስገባ ማንኛውም ጾታ ጥሪ የሚያሰማበትና ቃል የሚገባበት ዕለት መሆኑን በማብሰር ነው። የኢትዮጵያ ሴቶች ትግል ይጠናከር። ድል ለኢትዮጵያ ሕዝብ።
መጻሕፍት ማህደር። አድማጮቻችን እንደምን ከረማችሁ? በዚህ ምሽት የዚህ የዝግጅት ክፍለ ጊዜያችን ይዘንላችሁ የቀረብነው በደራሲ ሳህለ ስላሴ ብርሃነ ማርያም ፍኖተ ሕይወት በተባለ አርዕስት የታተመ የግል ሕይወት ታሪክ በሲድኒ ኦስትሬሊያ የሚገኙት ታላቅ ደራሲና የሥነ ጽሑፍ ወዳጅ አቶ መስፍን ማሞ ተሰማ ያቀረቡትን ቅኝት ክፍል 3 ይሆናል። ቅኝቱ የተጻፈው በታህሳስ 2006 ዓመተ ምህረት ወይም እንደ አውሮፓ አቆጣጠር በጃንዋሪ 2014 ነው። ፍኖተ ሕይወት ደራሲ ሳህለ ስላሴ ብርሃነ ማርያም ቅኝት መስፍን ማሞ ተሰማ ክፍል 3 ተፈሪ መኮንን ትምህርት ቤትና አዲስ አበባ ዩኒቨርሲቲ ኮሌጅ ፍኖህተ ህይወት ተካፈለን ተሰፊቱ ውስታ መካከል የሚከተለውን በአርመሞ ያነባዋል። በተፈሪ መኮንን ትምህርት ቤት በአንደኛና ሁለተኛ ደረጃ እንማር በነበርንባቸው ዓመታት በከፍተኛ ጉጉት እንጠባበቅ የነበረው የገና በዓልን ስጦታ ነበር። የአዲስ አበባ ተማሪዎች በሙሉ በየዓመቱ በገና በዓል ሰሞን ወደ ገነተ ልዑል ቤተ መንግሥት የዛሬው አዲስ አበባ ዩኒቨርሲቲ 6 ኪሎ ካምፐስ ሄደው ተጃንሆጅ የገና ስጦታ ይቀበሉ ነበር። የተፈሪ መኮንን፣ የዊንጌት፣ የኮተቤ፣ የዳግማዊ ምኒልክና የሌሎችም የአዲስ አበባ ትምህርት ቤቶች ተማሪዎች ተያቅጣጫው በሰልፍ ሆነው የኢትዮጵያ ሰንደቅ ዓላማን ይዘው ወደዛ ይጎርፋሉ። በየዓመቱ የሚታደለው ስጦታ አንድ የገላ ሹራብ፣ አንድ ውሃ የከበደው ብርቱካን፣ አንድ ደግሞ በጣም የሚጣፍጥ ባለዘቢብ ሙልሙል ብስኩት ነበር። የገላው ሹራብ ቀለሙ ተትምህርት ቤት ተትምህርት ቤት ይለያይ ነበር። ለመጀመሪያ ጊዜ ያገኘሁትን የገና ስጦታ ለአባቴ ዳዳ ናንቃ ያሳየኋቸው ዕለት እጅግ ደስ አላቸው። ጃንሆይ የሰጡኝ ስጦታ መሆኑን ስነግራቸው በመገረም ተጃንሆይ ተራሳቸው እጅ ነው የተቀበልከው አሉኝ። አሁን ተጃንሆይ ተራሳቸው እጅ አልኳቸው። እግዜር ያህ ነረናህ እግዚአብሔር አንተ አለህ አሉ ለማመን በሚያስቸግር አድናቆት። ጃንሆይ የአገረ ገዥነት ወይም የሚኒስትርነት ሹመት ሰጡኝ ብላቸው ኑሮ ከዚህ በላይ ይደነቁ ከዚህ በላይ ይደሰቱ ነበር ለማለት ይቸግረኛል በማለት አስፈረዋል ደራሲ ሳህለ ስላሴ። ቀጣዩን ደግሞ እንጨምር። እንዲህ አነባዋል። ስለ ዩኒቨርሲቲ ኮሌጅ ሕይወታችን ወደ ኋላ መለስ ብዬ ሳስብ ተሁሉ አስቀድሞ ተፊቴ የሚደቀነው ገና እዛ ተመግባታችን በልካችን ተሰፍቶ በነጻ የሚታደለን ሙሉ ሱፍ ልብስና በኮቱ ደረት ላይ የሚለጠፈው የዩኒቨርሲቲ ኮሌጅ አርማ ነው። የኮቱ ቀለም ጥቁር ሰማያዊ፣ የሱሪው ደግሞ ዛጎልማ እንደነበርና አርማው ወርቃማ ቀለም እንደነበረው ትዝ ይለኛል። ያንን ዩኒፎርም ለብሶ አደባባይ መውጣት ከፍተኛ የሆነ የልብ ኩራት የሚያጎናጽፍ ነበር። ኅብረተሰቡ ያንን ዩኒፎርም ለብሰን ሲያይ ራሱ ኩራት ይሰማዋል። የአገሪቱ የወደፊት አመራር አካል አድርጎም ይቆጥረናል። ዩኒፎርሙን ለብሰን ተተልካሻ ቦታ ላይ አንሄድም፣ ተልካሻ ተግባርም አንፈጽምም። ለዩኒፎርሙና ለተምሳላይነቱ የሚገባውን ክብር እንሰጥ ነበር ይሉናል ሳህለ። በዘመነ ህዋት እንኳን የዩኒፎርም ተምሳሌነት ሊከበር የኢትዮጵያ ሰንደቅ ዓላማ ተዋርዷል። ኢትዮጵያዊነትን ማዜም ወንጀል ሆኗል። በእኛ ዘመን እንኳንና መማራችን ሊያስከብረን ሰው የመሆናችን ዳር ድንበራችን በገዛ ሀገራችን ተጥሏል። ዜግነታችን በገዛ ሀገራችን መሪዎች ትርጉምና ዋጋ አጥቷል። በዘመነ ህዋት እንኳን ዲግሪ ጭነን በእውቀታችን ልንሰራ ድንጋይ ፈለጣም ጥብስ ሆኖብናል። መሪዎችማ እንኳን ብርቱካንና ዘቢብ ብስኩት ሊያድሉን ባቄላና በቆሎንም በነጻ ገበያ ቀምተውናል። የዘመኑ መሪዎችማ እንኳን ቤተ መንግሥት ጠርተው ቤታቸውን ሊያስጎበኙን ደሳሳ ጎጆአችንን በልማት ስም አናታችን ላይ አፈራርሰው ተሰፈራችንም አባረውናል። የዘመኑ መሪዎችማ ስንትን ጉፍ ቆጥረን እንዘልቀዋለን? ይልቅ እንመለስ ወደ ጥንቱ ወደ ፍኖተ ሕይወት ትርክት። ሳህለ ስላሴ እንዲህ ይላሉ በማለት አቶ መስፍን ማሞ ተሰማ ቅኝታቸውን ይቀጥላሉ። ሌላው ተአምሮ የማይጠፋው የድሎት ኑሮ ነበር። በዩኒቨርሲቲ ምግብ እንደ ልብ ነው፣ ያውም ምርጥ ምግብ። ወተት እንደ ውሃ ተበርሜል ጋር በተያያዘ ቧንቧ እየቀዳን እንጠጣ እንደ ነበር አስታውሳለሁ። ፍራፍሬም በሽበሽ ነበር። አልፎ አልፎ ንጉሠ ነገሥቱ በአንጋቾቻቸው ታጅበው በምግብ ቤታችን ከች ይላሉ። ብርቱካን፣ ሙዝ፣ የወይን ዘለላ ሲይዘው ይመጡና ይታደለናል። በምግብ ሰዓት የሚጎበኙን ጊዜ ከገበታችን እንኳን አንነሳም። ምግብ ክቡር ነው ስለሚባል ይመስለኛል መመገባችንን እንቀጥላለን እንጂ ተነስተን እጅ አንነሳም። እሳቸው ግን ከአንዱ ጠረጴዛ ወደ ሌላው እየተረማመዱ ያነጋግሩናል። አንዳንድ ጥያቄም ይጠይቁናል። አንድ ቀን ስጋ በመመገብ ላይ ያያለን ቀረብ ባሉኝና ለምድነው ስጋ የምትበላው አሉኝ። ስለሚጣፍጠኝ አልኳቸው። በሰጠኋቸው መልስ የተደሰቷል መሰለኝም ፊታቸውን አዙረው ወደ ሌላው ባልደረባችን ሄድ ብለው ለምድነው ስጋ የምትበላው ሲሉ ጠየቁት። ካሎሪ ስላለው አላቸው። በሳይንሳዊ መልሱ ተደስተው ነው መሰለኝ ፈገግ አሉለት ሲሉ ያጫውቱናል አንጋፋው ደራሲ ሳህለ ስላሴ ብርሃነ ማርያም። ታዲያ እኛም ዛሬ ላይ ቆመን ይህንን ስናነብ እንደ ዣን ሆይ በሳይንሳዊ መልሱ ባይሆንም በቃለ ምልልሱ ድራማዊነት ተመስጠን ፈገግ ብለናል። ተባህር ማዶ እንሆ የቤተ ጉራጌ በቻሃ ወረዳ በሲስ መንደር ዳዳን አንቃ በሰንበሌጥ እየጠቆሙ ሃሁ ያስቆጠሩት ሳህለ በ1951 ዓ.ም ታዲስ አበባ ዩኒቨርሲቲ የመጀመሪያ ዲግሪውን ለማግኘት በቃ። የውቀት ጥማቱ ግን ገና አልረካም። በዘመኑ ወደ ውጭ ሀገር ሄደው ትምህርታቸውን መቀጠል ለሚፈልጉ የዩኒቨርሲቲው ምሩቃን የኢትዮጵያ መንግሥት የስኮላርሺፕ ዕድል ይሰጥ ነበር። ይህንን አስመልክቶ ፍኖተ ሕይወት ሲያወጋን ሳይንስ የማስተማር መዋያ ኢኮኖሚክስ የመሳሰሉትን ትምህርት ለማጥናት ያመለከቱ ጓደኞቻችን የኢትዮጵያ መንግሥት ስኮላርሺፕ ሲያገኙ እኔና ሌሎች ባልደረቦቼ ፖለቲካል ሳይንስ ወይም ስነ መንግሥት ለማጥናት ያመለከትነው ጥያቄያችን ውድቅ ሆነብን ይላሉ ደራሲው። በዚህ ትረካ ሁለት አብይ ነጥቦችን እንገነዘባለን። በኢትዮጵያ መንግሥት ትምህርታቸው በከፍተኛ ደረጃ እንዲተከታተሉ ስኮላርሺፕ የሚያዘጋጀው በጤና፣ በኢኮኖሚክስ፣ በሳይንስ፣ በማኔጅመንትና በመሳሰሉት የሙያ ዘርፎች ሰልጥነው ወደ ሀገራቸው በመመለስ ሊያገለግሉ እንዲችሉ መሆኑ አንደኛው ሲሆን፣ ከዚህ በተቃራኒ የፖለቲካ ሳይንስና ስነ መንግሥት የመሳሰሉ ለከፍተኛ ደረጃ የሚያዘጋጅ ትምህርቶችን ስኮላርሺፕ እንደማይሰጥ መሆኑን ነው ብለው ያስታውሱናል አቶ መስፍን። መቼም እኛ ጥንታውያን ሲተርቱ ወፍ እንደ ሀገሯ ትዘፍናለች ይላሉ። በዘመኑ ለኖረው የዣንሆይ መንግሥት የፖለቲካ ሳይንስም ሆነ ስነ መንግሥት በሚል በሁለተኛ ዲግሪ ወይም በዶክትሬት የሚያስመርቅ የትምህርት ስኮላርሺፕ ቅኝቱም ሆነ ዜማው ለሥርዓተ መንግሥቱ አይስማማውምና አላዜመው። ወደዛም የሚያመራን መንገድ አልፈቀደም። የዘመኑ መንግሥት ይህን ለምን አደረገ ብለን በዛሬ ዘመን መነጽር ልንዳኘው ይቻለናልን? የሞራል ብቃቱስ አለን ይሆን ብለው ይጠይቃሉ አቶ መስፍን። ደራሲ ሳህለ ስላሴ በተባው ብዕራቸው ታሪክንና የክስተትን ሂደት በማንሰላሰል ባልተመዘዘ ባልመረረ ባላማረረ ውብ የሥነ ጽሑፍ ማዕዳቸው የዛን ዘመኑን ታሪክ መገቡን እንጂ የዣንሆይን መንግሥት አልፈረጁትም፣ በነገርም አልፈጁትም። የኢትዮጵያ መንግሥት የፍላጎታቸውን ስኮላርሺፕ ቢነፍጋቸውም እነ ሳህለ በፈረንሳይ ኤምባሲ በኩል ሌላ ስኮላርሺፕ ማግኘት ችለው ነበር። ፍኖተ ሕይወት የውጭ ሀገሩን ጉዞ አስመልክቶ እንዲህ ይላል። የኢትዮጵያ መንግሥት ምንም እንኳን ፖለቲካል ሳይንስ ለማጥናት ለፈለግነው ስኮላርሺፕ ቢነፍገንም ለሌሎች እንደሚያደርገው ሁሉ ለእኛም አንዳንድ ሙሉ ልብስ ሱፍ እንደገዛልንና እኛም የአገር ልብስ እጀ ጠባብ ተፈሪ ቅድ ሱሪና ባለጥበብ ነጠላ ገዝተን እንድንሄድ እንደ መከረን አስታውሳለሁ። ለትምህርት ወደ ውጭ ሀገር የሚሄዱ ተማሪዎች አምባሳደሮች ባይሆኑ በግላቸው ኢትዮጵያን እንደሚወክሉ ሆኖ ይቆጠር ስለነበር መንግሥት ጠባያችንን እንድናሳምር የኢትዮጵያን ስም በክፉ እንዳናስጠራ ይመክረን ነበር ይሉናል ሳህለ ስላሴ ትውስታቸውን ሲያወጉን። መቼም ጊዜ አያመጣው ጊዜ አያሳየው የለ ዕድሜ ታለ። በዛን ዘመን የነበሩት መሪዎች ወደ ውጭ ሀገር የሚሄዱ ኢትዮጵያንን እንደ ሀገር ወኪል እንደ አምባሳደር ያህል ይቆጥሯቸው ነበርና ራሳቸውን ጠብቀውና አስከብረው ሀገራቸውንም እንዲያስከብሩ ይመክራሉ፣ ለችግራቸውም ደራሾች ነበሩ። በዚህ ዘመን ህወሓት በሚመራው መንግሥት በውጭ ሀገር የተሰደዱ ኢትዮጵያውያን ሀገር እንደሌላቸው እንዲሰማቸው የሚደረግበት ኢትዮጵያዊነትም በሀገር ውስጥ ጭምር መንፈሱና እምነቱ በመንግሥት ደረጃ የተዋረደበትና የዘር ሐረግ የገነነበት በመሆኑ ለምሳሌ በአረብ ምድር በተለይም በሳውዲ አረቢያ የመንግሥት ያለህ የሀገር ያለህ ተዋርደናል፣ ሞተናል፣ በጋጠ ወጥ አረቦች ሴቶቻችን ተደፍረዋል፣ ወንዶች በየአደባባዩ ተገድለዋል በማለት አቤት ብለው ጥሪ ያቀረቡትን በሺህ የሚቆጠሩ ኢትዮጵያውያን ድምፅ የሚሰማ ጥቃታቸውንም የሚከላከልና የሚመክት የሀገርና የዜጋን ክብር የሚያስከብር ደራሽ መንግስት ጠፍቶ እንደነበር ተመልክተናል። ሀገር ያላቸው ወፍ ዘራሽ የሆኑ ይመስል በሀገራቸው መንበር ላይ የተቀመጠ መንግስት ያለ መንግስት የማያውቃቸው የውጭ ዜጎች የሆኑ ይመስል የጣረሞት ጩኸታቸው ለውሃት መንግስት እንደ በረሃ ጩኸት ሆኖ ከርሟል በማለት የቅርቡን ሁኔታ አቶ መስፍን በምሬት ያስታውሱናል። በዘመነ ህዋት በውጭ የሚኖሩ ኢትዮጵያውያን እንደ ሀገር አምባሳደር ሊቆጠሩ ቀርቶ በሊባኖስ፣ በግብጽ፣ ተሁሉም በላይ ደግሞ በሳውዲ የሚገኙ ስደተኛ ኢትዮጵያውያን በሌላም ቦታ በታሪክ ታይቶና ተሰምቶ በማያውቅ ለሞት ላስገድዶ መደፈር ለዘግናኝ ድብደባና እስር ተመዳረጋቸው በፊት በዓለም ሀገራት መድረክ ኢትዮጵያውያን የሚታወቁት ጨዋ፣ ትሁት፣ ኩሩና አትንኩኝ ማይ ህዝብ በመሆናቸው ነበር። የቀድሞ ዘመን መንግስታት በተለይም ጃንሆይና ተሳቸውን በፊት የነበሩት ነገስታት በታላቅ ትግስትና ዘዴ በዓለም ህብረተሰብ ልቡና ሲገነቡት የኖሩት የኢትዮጵያ መለያና ክብር ጸረ ኢትዮጵያ በሆነው የህዋት መንግስት እንደምን እንደተዋረደ በሳውዲ የተካሄደው ጸረ ኢትዮጵያን ጭፍጨፋ ሰቆቃ ምስክር ነው ሲሉም አቶ መስፍን ለጉዳዩ ታሪካዊ ትኩረት ይሰጡታል። ወደ ቅኝታችን እንመለስ። ደራሲ ሳህለ ስላሴ የብርሃነ ማርያም ለትምህርት ወደ አውሮፓ ዘልቀው በተለያዩ ሀገራት ስላደረጓቸው ጉብኝቶች በፈረንሳይ ኋላም በሀገር አሜሪካ ስላሳለፉት የትምህርት ዘመናት ገጠመኞቻቸውን በየፈርጁ እያዋዙ በፍኖተ ሕይወት ውስጥ ናኝተዋል። ስሜት ኮርኳሪ ልብ አሟቂ ትውስታዎች እንሆ ላብነት። በዛንሶ ፈረንሳይ በቆየንባቸው ጊዜያት ሌላው ተደናቂ ሆኖ የተገኘው የኛው የሀገር ልብስ ሆነ። እንደ በረዶ የነጣ ተፈሪ ቅድ ሱሪያችንን መብሩቅ እጀ ጠባባችንን አጥልቀን በጥበብ የተጌጠውን ነጠላችንን አጣፍተን ለብሰን ባቡር መንገድ ላይ ብቅ በምንልበት ጊዜ ተዛም ተዚህም ፈረንሳዮች እየከበቡን ተወዴት አገር ናችሁ? ልብሳችሁ እንዴት ያምራል? ሲሉን ልባችን በኩራት ያብጥ ነበር። ወደዛ ተመሄዳችን በፊት መንግሥት የአገር ልብስ ይዘን እንድንሄድ የመከረን ለካስ ያለ ምክንያት አልነበረም። ያለ ጥርጥር ቢያንስ ታዩን ፈረንሳውያን ጋር አገራችንን ለማስተዋወቅ ችለናል። የአገር ልብሳችንን በተገቢው ደረጃ ባንይዘውም የውጭዎቹ በጣም እንደሚያደንቁት በተጨባጭ አይተናል ሲሉ ያወሳሉ። አዎ እውነት ነው። እና እኒያ ጥንታውያን መሪዎች ኢትዮጵያን ለማስተዋወቅ ኢትዮጵያንም በዓለም ህብረተሰብ ተገቢውን ስፍራ እንዲያገኙ ለማድረግ ዘመን የፈቀደላቸውን ያህል ደክመዋል። ፍሬውም ታይቷል። እነ ሳህለ ምስክር ናቸውና እንደ እውነቱ ተሆነ በኢትዮጵያ ታሪክ እስከ 1983 ዓመተ ምህረት ድረስ በኢትዮጵያ መንበር ላይ የተቀመጡት መሪዎች ሀገራዊ ህልውናን ወይም ሉዓላዊነትን፣ ሰንደቅ ዓላማንና ኢትዮጵያዊነትን አስመልክቶ ተማንም በምንም ሳይደራደሩ ነውረዋል። ሉዓላዊነት፣ ሰንደቅ ዓላማና ኢትዮጵያዊነት ለውይይት ወይም ሰጥቶ ለመቀበል ወይም ለስልጣን ማሰንበቻ መደራደሪያነት በኢትዮጵያ ታሪክ ቀርበው አያውቁም። እስከ ህዋት ዘመነ መንግሥት ድረስ ቀደምት መንግሥታት የሀገርን ባህል ቅርጽና ኅብረ ብሔር ውበትና አንድነት በማስተዋወቅ ረገድ ራሱ ደርግ ሳይቀር ተረባርበረዋል። ለምሳሌ ደርግ ሕዝብ ለሕዝብ በሚል ፕሮግራም በመላው ዓለም ያካሄደውን ታላቅና ድንቅ ኢትዮጵያን የማስተዋወቅ ዘመቻ እዚህ ላይ ማስታወስ ይገባል ይሉናል አቶ መስፍን ተጨማሪ ሐሳብ ሲሰጡ። ደራሲ፣ ተርጓሚና ሀያሲ። ደራሲ ሳህለ ስላሴ ብርሃነ ማርያም ስነ ጽሑፍ የሕይወታቸው ትልኮ ሆኖ በስነ ጽሑፍ ለስነ ጽሑፍ መኖር ተመጀመራቸው አስቀድሞ እንደምን ተስነ ጽሑፍ አምባ ዘለቁ? ዘልቀውስ እንደምን ቤተኛ መሆን ቻሉ? እንደምን ሳህለና ስነ ጽሑፍ ተፈጣጠሙ? በአምባው ኖሩ፣ ኖሮውም አፈሩ። እንሆ ፍኖተ ሕይወትን እናቀርባለን። ሳህለ በፈረንሳይ ኤክሳን ፕሮቫንስ ውስጥ በተማሪነት ዘመናቸው ስለ ገጠማቸው አይን ገላጭ ክስተት ሲያወጉን እንዲህ ይላሉ። ሚሼል የሥነ ጽሑፍ ተማሪ ነች። የሥነ ጽሑፍ ተማሪ እንደመሆኗ መጠን የማወቅ ፍላጎት አድሮባት አንድ ቀን በዓለም የታወቁ ኢትዮጵያውያን ደራሲያን አሏችሁ ስትል ጠየቀችኝ። ጭንቅላቴ ላይ ቦምብ ያፈነዳችብኝ መሰለኝ። ስለዚህ ጉዳይ ከዚህ በፊት አስቤበት አላውቅም። በዓለም የታወቁ ስትል እንደ ቪክቶር ሂጎ፣ ዣን ፖል ሳርትር፣ አንሪ ደ ባልዛክ፣ ዣን ዣክ ሩሶ፣ ማርሴል ፕራውስት፣ አንድሬ ማሮዋ፣ አንድሬ ጂድ፣ ተፈረንሳይ ሙጪ እንደ ሼክስፒየር፣ ቻርልስ ዲክንስ፣ ሊዮ ቶልስቶይ፣ ፊዮዶር ዶስቶየቭስኪ፣ ፑሽኪን፣ ሄርማን ሜልቪል እና የመሳሰሉትን ማለቷ እንደሆን ገብቶኛል። ነገር ግን በዛን ጊዜ በዓለም ደረጃ ቀርቶ በአገር አቀፍ ደረጃም ቢሆን ታላቅ ተብለው ሊጠሩ የሚችሉ ስንት ኢትዮጵያውያን ደራሲያን ነበሩ? ከበደ ሚካኤል አሁን፣ አፈወርቅ ገብረ ኢየሱስ አሁን፣ ብላቴን ጌታ ኅሩይ ወልደ ሥላሴ አሁን። ከነዚህ ውጪ ግን የማስታውሰው አልነበረም። እነሱም ቢሆኑ ሥራዎቻቸው ወደ ፈረንሳይኛ ወይም ወደ እንግሊዝኛ አለዛም ወደ ሌሎች አበይት የዓለም ቋንቋዎች ያልተተረጎሙ በመሆናቸው ከኢትዮጵያ ውጪ የሚያውቃቸው የለም። አፍረት እየተሰማኝ የኛ ደራሲያን ሥራዎቻቸው ወደ አውሮፓ ቋንቋዎች ስላልተተረጎሙ እንብዛም አይታወቁም ሽል ስል ሸፈንፈን አድርጌ መለስኩለት። ይህ ጥያቄዋ ግን ስለ ኢትዮጵያ ስነ ጽሑፍ አንዳች ሐሳብ ሳይጭርብኝ አላለፈም። ኢትዮጵያ ተጥንታውያን አገሮች አንዷ ናት፣ የራሷ ፊደልና ጥንታዊ ስልጣኔ አላት እያልን እንዘፍናለን። ስነ ጽሑፋችንን ከውጭዎቹ ስነ ጽሑፍ ጋር ስናነጻጽር ግን ቤታችን ተባዶነት ያልራቀ መሆኑን እንገነዘባለን በማለት ይገልጻሉ ደራሲው። አዎ እውነት ነው፣ ኢትዮጵያዊ ጥንታዊ ስልጣኔ የነበራት ለመሆኑ በታሪክም ሆነ በአርኪኦሎጂ ግኝቶች የተረጋገጠ ቢሆንም ያ ስልጣኔዋ በዘመንና በትውልድ ሂደት አብሯት አድጎ ትሩፋቱ በእድገቷና በስልጣኔዋ ላይ ዘልቆ አልታየም። እርግጥ ነው ኢትዮጵያ ጥንታዊ የጽሑፍ ፊደል ያላት አገር ናት። ይህ ጥንታዊ የጽሑፍ ፊደል ባለቤትነቷ በዘመናትና በትውልድ ሂደት ተድሜው ጋር ተቀራራቢ የሆነ የሥነ ጽሑፍ በረከቶችን አላኖረም። ይህ እንዴት ሊሆን ቻለ? በነቅጡ ዙሪያ የጥያቄው መነሳት ፋይዳው አንባቢን ለተጨማሪ ግለ ንባብ ለመኮርኮር ይችላል ብዬ አስባለሁ ይላሉ አቶ መስፍን ማሞ ተሰማ። እነሆ ያኔው ወጣት ሳህለ ሥላሴ የሚሼል ፈንጂ በውስጡ እንደተቀበረ ወደ ሀገረ አሜሪካን በዛው ዘመን አቀና። የፖለቲካል ሳይንስ ትምህርቱን በማስተርስ ዲግሪ ሊያጠና በዛም ተፕሮፌሰር ውልፍ ሌስላው ጋር ተገናኘ። ፕሮፌሰር ውልፍ ሌስላው የሰባት ቤት ጉራጌ ምሁርና የመንፈስ አባት የሆኑት የታላቁ አባ ፍራንሷ ማርቆስ የቅርብ ወዳጅ ናቸው። ሳህለ ፕሮፌሰር ውልፍን የሚያውቃቸው በእምድብር ቀዳሙ ኃይለ ሥላሴ አንደኛ ደረጃ ትምህርት ቤት ተማሪ በነበረበት ወቅት ነበር። በዩኒቨርሲቲው መምህር የሆኑት ፕሮፌሰር ውልፍ ሌስላው እነሆ የወጣቱን መጻኢ ጎዳና አስቀያሽ የሆነ ተልእኮ ሰጡት። ፍኖተ ሕይወትን ያቀርበዋል። ሎስ አንጀለስ የነበርነው የኢትዮጵያ ተማሪዎች መደበኛ ትምህርታችንን እየተከታተልን ከትምህርት ሰዓት ውጪ ከፕሮፌሰር ውልፍ ሌስላው ጋር የምናሳልፈው ጊዜ ትንሽ አልነበረም። ፕሮፌሰር ሌስላው ሰርተው የማይጠግቡ የሥነ ልሳን ሊቅ ናቸው። ፕሮፌሰር ሌስላው ሴማዊ ቋንቋ ተናጋሪ የሆነውን የኢትዮጵያ ተማሪዎች አንድ በአንድ እየጠሩ የቃላት ፍቺ አጠራራቸውን ጭምር ይጠይቁናል። ዓላማቸው ከብዙ ዓመታት ድካም በኋላ የአማርኛ፣ የትግርኛ፣ የጉራግኛ፣ የደርኛና የሌሎችም የኢትዮጵያ ሴማዊ ቋንቋዎች መዝገበ ቃላት አሳትመው ለማዘጋጀት ነው። እኔን የሚፈልጉኝ በጉራግኛ ቋንቋ ለሚያካሂዱት ጥናት በተለይም ለቻሃይኛው ክፍል ነበር። ይህንኑ በምናደርግበት ጊዜ አንድ ቀን ለምን በጉራግኛ ቋንቋ አንድ አይነት ጽሑፍ አታዘጋጅልኝም አሉኝ። ምን አይነት ጽሑፍ አልኳቸው? ስለ ገጠር ሕይወት የሆነ ጽሑፍ ብታዘጋጅልኝ ደስ ይለኛል። በየቀኑ አንድ ወይም ሁለት ገጽ ብትጽፍ ከተወሰነ ጊዜ በኋላ ጠርቀም ያለ ነገር ልታዘጋጅ ትችላለህ አሉኝ። ፕሮፌሰር ሌስላው እንደ ጠቆሙኝ በየቀኑ አንድ ሁለት ገጽ እየጻፍኩ በሁለት ወር ውስጥ ከሰማንያ ገጽ በላይ ያለው ጽሑፍ አዘጋጅቼ አቀረብኩላቸው። ጽሑፌን ታዩት በኋላ እጅግ ደስ አላቸው። እንደ ቀልድም ኢትዮጵያዊው ሄሚንግዌይ ልትሆን ነዋ የሚል ቃል ጣል አደረጉብኝ ተፈገግታ ጋር ይላል የፍኖተ ሕይወት ትውስታ። እነሆ የፖለቲካል ሳይንስ ተማሪው ሳህለ ሥላሴ በፕሮፌሰር ሌስላው አማካይነት ወደ ፈጠራ ሥራ ስነ ጽሑፍ አምባ ገባ። ወጣቱ ሳህለ ሥላሴ ለፕሮፌሰር ሌስላው ያዘጋጀው ጽሑፍ የሽንጋ ቃያ ይባላል። ይህ የሳህለ ሥላሴ የመጀመሪያ ሥራ በ1956 ዓ ም ወደ እንግሊዝኛ ተተርጉሞ በሎስ አንጀለስ ዩኒቨርሲቲ የህትመት ክፍል በመጽሐፍ መልክ ታተመ። ተድርሰት ዓለም የገባው ወጣቱ ሳህለ በድርሰት ዓለም በድርሰት አምባ አድጎ በድርሰት አድባር የደራሲነት ብራኬን ለማግኘት ያለመታከት በብዕር ምሷል፣ ጎልጉሏል፣ ወቅቷል፣ አበራይቷል፣ አምርቷል። የማያባራውን የብዕር ማሳ የብዕር እርሻ ድካሙን ውጣ ውረዱን ፍኖተ ሕይወት በስፋት አውርዷል። ዝርዝሩን አንባቢ ተማሳው ያጭድ ዘንድ ይቻለዋል ይሉናል አቶ መስፍን ማሞ ተሰማ። እነሆ ተሽንጋ ቀያ መታተም በኋላ በተለይም ደግሞ ዘአፈርሳታ ዋሪየር ኪንግ እና ፋየር ብራንድ የተሰኙት የእንግሊዝኛ መጽሐፍትን በተከታታይ መውጣት ስንመለከት ሚሼል ወጣቷ ፈረንሳይቷ ሳህሌን የጠየቀችው ጥያቄ በዝነ ህሊናችን ዳግም ሲያስተጋባ ይሰማናል። እና ሚሼል እኒህን የእንግሊዝኛ መጽሐፍት የማንበብ እድሉ አጋጥሟት ይሆን? ተሆነስ ምን ተሰምቷት ይሆን እንላለን በህሊናችን። አድማጮቻችን፣ የምሽቱን የዚህን ክፍለ ዝግጅት በዚህ እናጠናቀቃለን። ክፍል አራትና የመጨረሻውን ክፍል ተሁለት ሳምንት በኋላ ይዘን እንቀርባለን። ቀጣዮቹን የምሽቱን ፕሮግራሞቻችንን እንድታዳምጡ በትህትና እንጋብዛችኋለን። መልካም ምሽት።
አድማጮቻችን ባለፈው ሳምንት የ118ኛው ያድዋ በዓል ዘክረን ለማለፍ ያቀነባበርነው ፕሮግራም ባንዳንድ ችግሮች ምክንያት በለቱ ዕውቀታቸውንና ጥናቶቻቸውን እንዲያካፍሉን የጋበዝናቸውን ለማቅረብ ሳይቻል ቀርቶ ዶክተር አበባ ፍቃደ በሰጡት ማብራሪያ መጠናቀቁ ይታወሳል። በቀጣዩ ለዚህ ላድዋ ድል የሚጠቀሱት የጀግኖች መሪዎች ሥራና ተግባር ካሁኑ ትውልድ ጋር በማያያዝ ልንወያይበት የነበረው የቃለ መጠይቅ ጊዜ ሙሉ በሙሉ ባለመካሄዱ በዛሬው ዕለት የዚህን የኢትዮጵያ ሕዝብ አኩሪ ታሪክ በምርምራቸው አጉልቶ ያሳዩትን ታሪክ ተመራማሪን ይዘን ቀርበናል። እንግዳችንም ዶክተር ኃይለ ማርያም ላሬቦ ይባላሉ። ዶክተር ኃይለ ማርያም ላሬቦ ከፍተኛ ድግሪያቸውን በታሪክ ምርምር በእንግሊዝ ሀገር ካጠናቀቁ በአትላንታ ጆርጂያ ዩኒቨርሲቲ ያገለግላሉ። ዶክተር ኃይለ ማርያም የታሪክ ተመራማሪ ምሁር ናቸው። ኢትዮጵያን በሚመለከት ያደረጓቸው ጥልቅ ጥናቶች የጣሊያን ወረራና በወራሪው ኃይል ላይ ያስከተለው መዘዝ፣ ደካማ መንግስት ኃያሉን ማሸነፉ፣ የነጻነት ትግል አርማ መሆኑ፣ ያድዋ ድል በአፍሪካና በሌሎችም ክፍላተ ዓለም በቅኝ አገዛዝ ቀንበር ስር ለነበሩ ሁሉ የትግል ችቦ አብሪ መሆኑንም ዶክተር ኃይለ ማርያም ከጻፏቸው ልዩ ልዩ ጥናቶች በጥቂቱ የሚገለጹ ናቸው። ዶክተር ኃይለ ማርያም በቅርቡ በዶች በሌ የአማርኛ ፕሮግራም ቃለ መጠይቅ ፕሮግራም ላይ ከታላቁ አጼ ምኒልክ ጋር የተያዙ ውይይት በመሳተፍ እውነተኛ ታሪክን ከመላምትና ተረት ተረት ተለይቶ እንዲታይ የዜግነት ኃላፊነታቸውን የተወጡ ምሁር ናቸው። ያድዋን ድል በተመለከተ ህዝባዊ ተሳትፎውንም ሆነ አመራሩን የሚያካትቱ በታሪክ ጸሐፊዎች በተደጋጋሚ የተጻፈ የተነገረ የተዘከረ ቢሆንም ዛሬ ባለንበት ዘመን ካብራዋካዋ የተፈጠሩት ከሃዲዎችና ባንዳዎች የመከፋፈል የእርስ በርስ የመናከስና አንዱን አንደኛውን አንኳስቶ የማየት አንዱ ወገን በሌላው ላይ የበላይነትን ለማሳየት በሚደረግ ወያኔያዊ ሰራሽ ችግሮች ውስጥ እንድንገባ በመደረጉ ያድዋን ድል ዓለም አቀፍ ሰማዕታትነቱ በተዛነፈ ወይም በተጣመመ መልኩ የፖለቲካ ትራፊ መጠቀሚያ እየተደረገ ነው። በዛሬው ዕለት ውይይታችን እነዚህና ሌሎች ጉዳዮችንም ከዶክተር ኃይለ ማርያም ጋር እናደርጋለን። አድማጮቻችን በድጋሚ አሁንም ሙሉውን የውይይት ጊዜ እንድትከታተሉ እየጋበዝን ወደ ውይይቱ እንሸጋግራለን። ጤና ይስጥልኝ ዶክተር ኃይለ ማርያም፣ መስመር ላይ እንዳሉ ተስፋ አደርጋለሁ።
አዎ፣ በመስመር ላይ ነኝ ያለሁት። ጤና ይስጥልኝ፣ እንደምን አላችሁ? በመጋበዛችሁ ምስጋናዬን አቀርባለሁ። እንግዲህ በጣም አድርጌ ተክቤያለሁ። እንግዲህ እንደገለጽክልኝ መሰረት እኔም ለማስደሰት እሞክራለሁ። በዛ እያየህ አንድ ነገር የምነግረው ምንድን ነው፣ ከዶይቼ ቬለ ሬዲዮ የሚበልጥ በየዌብሳይቱ የወጣውን አጼ ምኒልክን ብትወቅሱ ማንነታችን ትረሱ የሚለውን ጽሁፍ ቢያነቡም ማለት አዳማጮቹ ማለት ነው፣ ጥሩ ነው። በጣም ጥሩ ግንዛቤ ስለ ኢትዮጵያ ይሰጣል፣ ይልቁንም ስለ አጼ ምኒልክ። እግዚአብሔር ይስጥልኝ በመጋበዛችሁ።
እንኳን ወደ ኢትዮጵያ አንድነት ሬዲዮ ደህና መጡ እያልኩ ጥያቄ ጋር ገባለሁ። ዶክተር፣ ባለፈው ሳምንት በጊዜ ጥረት ምክንያት ጀምረናቸው ባቋረጥናቸው ውይይት ልጀምርና ወደ ቀጣዩ ጥያቄ እገባለሁ። ከዚህ ትውልድ መካከል የተወሰነ ወገን በሚኒሊክ ላይ ቂም ይዟል። እኛ ኢትዮጵያን ለምንላት ሚኒሊክን በእዳ ተጠያቂ ያደረገ ነው። ከዚያ ጋር ተያይዞ ደግሞ ላኩይ ተግባሮቻቸው ኢላማ ያደረጉትን የአማራ ሕዝብ በእዳ ተጠያቂ ነው የሚለው ዘመቻ ተስፋፍቷል። ወያኔም በዚህ መስመር እየሰራ ነው። የቂም በቀል ሐውልትም አሰርቷል። እንደ ታሪክ ምሁርነቶ የወያኔ ጥላቻ ሐውልት የሚያስከትለው መዘዝ ምን ሊሆን ይችላል ብለው ይገምታሉ? አመሰግናለሁ።
እሺ፣ ይህ ጥያቄ ብዙ ነገር ያካትታል። እንግዲህ መጨረሻ ላይ ተጠየቅኩት የወያኔ የጥላቻ ሐውልትን በሚመለከት ነው። እንግዲህ እነሱ ይሄ ሐውልት ስሰራ ሳለ በታሪክ የተመስርቶ ነው ይባላል። ታሪክ ግን መታየትና መተርጎም ያለበት ከጊዜው አንጻር ነው። ከጊዜው አውጥቶ ታሪክን ቢነግሩት ምንም ምስጢር የሌለው ነገር ሆኖ ይቀራል። ታሪክ እንግዲህ አንድ ቀላል ነገር አይደለም። በአጥንትና በደም የተገነባ መቅደስ ነው። ለምሳሌ እኔ የምጠቅሰው ያለው በጣም እውቅ የሆነ የኢትዮጵያ ምሁር ፕሮፌሰር መስፍን ወልደ ማርያምን ነው። እሱ የሚያመለክተው የብዙዎች ትውልዶችን ተጋድሎና የፍቅር ቃል ክዳን የኩራትና የክብር የመብትና የግዴታ ገድል ነው ማለት ይቻላል። ታሪክ መዝገብ ነው፣ ምስክር ነው። በዚህ ምክንያት እንግዲህ በተጨባጭ ነገር ላይ የተመሰረተ መሆን አለበት። አሁን የተመሰረተው ሐውልት አጼ ምኒልክንም ከሳቸው ጋር የነበሩትንም ሰዎች የሚያስወቅስ ነው። እንግዲህ አጼ ምኒልክ በምን እንደሚወቀሱ በፍጹም ማየት አይቻልም። ምክንያቱም አጼ ምኒልክ ኢትዮጵያን አንድ ያደረጉ፣ ሁለተኛም ደግሞ የጥቁር ሕዝብ በዓለም በሙሉ የተከለከለውን ነገር ለኢትዮጵያ የሰጡ ማለትም ታሪካችንን ራሳችን እንድንሰራ ያደረጉን መብትና ግዴታ የጣሉብን ሰው ናቸው። በዚህ የሚወቀሱ ከሆነ እንግዲህ እኔ ወቀሳው በጥሩ ነገር ከሆነ ምንም መጥፎ ሆኖ አይታየኝም። እንግዲህ ብዙ ነገሮች ይሰነዝራሉ። አጼ ምኒልክን በሚመለከት አንደኛ የስልጣን ጥመኛ ናቸው ይላሉ። የስልጣን ጥመኛ እንግዲህ ስልጣን የማይወድ ገዢ ሆኖ ስልጣን የማይወድ የለም። እሳቸው ስልጣን ጥመኛ ቢሆኑ ኖሮ ደግሞ በሀገሩ ዘመናዊ አስተዳደር የእሳቸውን ስልጣን በጊዜ ቆይቶ ልመቀኝ የሚችለውን ሁኔታን ባልፈጠሩም ነበር። ወይ ደግሞ ስልጣን ቢመቻቸው ኖሮ ከጣሊያን ጋራ የኢትዮጵያን ግዛት ተከፋፍለው አንተም ይህን ያክል አስተዳድር እኔም ይህን ያክል አስተዳድር ብለው ቃላቸውን በሰጡና በተስማማቸው መልክ በኖሩ ነበር። ግን አላደረጉም። ከጣሊያን ጋር ሲዋጉ ለሌሎችም ለአውሮፓውያን ሀገር ሲያስታውቁ ሳለው እኔ መጨረሻ የምፈልገው የህዝቤንና የሀገሬን ነጻነት ነው፣ የራሴ ህይወት ብጠፋ ሟች ነኝና ምንም አይቸግረኝም። በዚህ ምክንያት ለህዝቤ ነጻ እስከሆነ ድረስ እኔ ከእናንተ ጋር የማደርገው ነገር ደምም የማፈስበት ምክንያት የለም ብለው ነው እንግዲህ ወደ ጦርነትም የሄዱት። በዚህ ምክንያት ይሄ ስልጣን ጥመኝነት ነው የሚባለው ነገር አይዋጥም። ሁለተኛም ደግሞ ብዙ ሰዎችን እጃቸውን እግራቸውን ቆርጧል የሚል ታሪክም አለ። እንግዲህ በታሪክ የተመለከትን እንደሆነ ለመጀመሪያ ጊዜ በኢትዮጵያ ታሪክ ውስጥ የሰው እጁን እግሩን እንዳይቆረጥ ወይ የባሪያ ስንገላ ስራ እንዳይሰራ ስራ በኢትዮጵያ ምድር ውስጥ የእጅ ስራ መወደድ እንዳለበት በአዋጅ ያስነገሩ ንጉስ ናቸው። እሳቸውን በግብር ያሳዩት ናቸው። ህይወታቸውንም አብዛኛውን ያሳለፉት ባሪያን በሚሸጡ በመኳንንቶቻቸው እና በመሳፍንቶቻቸው አዋጅና ጦርነት እያካሄዱ ነው። በዚህ ምክንያት ይህም እንግዲህ ተጨባጭ ሁኔታ የለውም ማለት ነው። ሌላ የሚመጡ ሌሎች ነገሮች እንኳ ለምሳሌ የትግሬን ህዝብ አጥቅተውታል ይላል አንዳንዱ። ለምሳሌ ከስጠይቁኝ ይሆናል እንግዲህ በጊዜው መልሰዋለሁ። የትግሬውን ህዝብ ያጠቁበት አንድም ምልክት የለችም ወይ ተጨባጭ ሁኔታ የለም። ይልቅስ የትግሬን ህዝብ ኢትዮጵያ ተለይቶ የጣሊያን ምርኮ እንዳይሆን ኢትዮጵያን በሙሉ አስተባብረው ወደ ሰሜን ዘምተው ነጻ ያወጡት እሳቸው ናቸው። ምክንያቱም የትግሬ ገዢ የነበረ ራስ መንገሻ ተሸንፎ ዋና ከተማ የአባታቸው ዋና ከተማ የነበረችው መቀሌ ተይዛለች። እሱም ራሱ ሸሽቶ ወደ ሌላ ነው ገባው። እንግዲህ ጦርነቱ የትግሬን ህዝብ ነጻ ያወጣው የኢትዮጵያ ህዝብ ነው። የኢትዮጵያ ህዝብ ስንል ሳለው በገመድሬው፣ ጎጃሜው፣ ሸዌ፣ ኦሮሞው፣ ከምባታ፣ ዋድያው እዛ ጦርነት ውስጥ ያልተዋጋ አልነበረም። ምክንያቱም ልክ የአንድ ሰው አንድ አካል ስቆስሎ ስመጣ አካል በሙሉ እንደምትረባረብ ልክ ኢትዮጵያ በሙሉ ተረባርበው ነው እነሱ ራሳቸው እንደተመቱ እንደተወጉ አድርጎ አንዱ ነው ነጻ ያወጡት። በዚህ ምክንያት እንግዲህ የሚወቀሱበት ነገር የለም ማለቴ ነው። ከዚያም አልፎ እንግዲህ ነገሩ እንዳልከው ወደ አማራ አልፏል። የዳም ከፋይ አማራ ሆኗል። ይህም ምንድን ነው የሚያመለክተው? እነዚህ እንደዚህ ይህን አይነት ስብከት የሚያካሂዱ ሰዎች ምን ያህል የታሪክ ጥልቀት እንደሌላቸው ነው። አንደኛ አማራ ማለት ምን ማለት ነው? አማርኛስ ምንድን ነው ብሎ መጠየቅ ያስፈልጋል። አማራ ሲባል እንግዲህ በኢትዮጵያ ቋንቋ ውስጥ በኢትዮጵያ ታሪክ ውስጥ ለመጀመሪያ ጊዜ የታየው በ9ኛ ክፍለ ዘመነ ምህረት ላይ ነው። እዛ ላይ የአክሱም ንጉስ ወደ አማራ ሀገር ክርስቲያንን ሃይማኖት እንዲሰበክ ብሎ ያዛል። ከዚያ ቀጥሎ ደግሞ በ12ኛ ክፍለ ዘመን አለ። ከዚያ እንግዲህ ንጉስ ይኩና መላክ ለመጀመሪያ ጊዜ የአማራ መንግስት ሲተክል ነው። እንግዲህ የአማራ መንግስት ይትከል እንጂ መንግስቱ በአማራ ሀገር አልነበረም። ከቦታው ጎንደር እስከ ተቆረጠረች ድረስ እስከ 1630 ዓመተ ምህረት ድረስ መንግስቱ ከቦታ ወደ ቦታ እየተዘዋወረ ነበር የሚኖረው። ከዛ በኋላ ምንድነው አማርኛ ከሚባለው ጋር ተቀላቀለ። አማርኛ ሲባል ደግሞ አማያ በአማራ አካባቢ የሚነገሩ ቋንቋ ሳይሆን ከተለያዩ ቋንቋዎች የተቀያየተና የተቀላቀለ የተዳቀለ ቋንቋ ነው። እዚህ ምክንያት አማርኛ ሲባል እንግዲህ ሁሉም የኢትዮጵያ ቋንቋዎች ከኩሽት እንግዲህ ፈረንጆች ኩሽት ይችላሉ፣ ሰሚት ይችላሉ፣ ከነዛ ቋንቋዎች ተቀያይቶ ተደባልቆ ተዳልቆ የመጣ ቋንቋ ማለት ነው። እዚህ ሀገር ክሬዮሎ ምን ይሉታል። ከአማርኛ ከግዕዝም በቀጥታ የመጣ ቋንቋ አይደለም። ምክንያቱም ከግዕዝ የመጡ ቋንቋ በቀጥታ የመጡ ቋንቋ እንደ ትግርኛ፣ እንደ አረብኛ፣ እንደ ትግርኛ ያሉ ቋንቋዎች ነው። እንደ ትግርኛ ትግርኛ ያሉት ናቸው። አማርኛ ግን አሁን ቋንቋዎቹ አንዳንዱ ሞቷል። ለምሳሌ አንዳንዱ ደግሞ አለ። ለምሳሌ ባህረር አካባቢ አደር ያለ፣ በዝዋ ያለ፣ በአርጎባ አለ። እነዚህ ቋንቋ የጉራጌው ስልጤ ያለ፣ እንደዚህ አይነቶቹ ቋንቋዎች ናቸው። እንግዲህ በየቦታው እንደ በየቦታው በትንሽ በትንሹ የሰፈሩት ቋንቋዎች ናቸው። እንግዲህ እነዚህ ቋንቋዎች የሚያቀያየ ማለት ከሱ በቀጥታ ከአማርኛ የሚወለዱ የአማርኛ ጓደኞች ቅርበተኞች ናቸው ማለት ነው። ከዛ ያ ቋንቋ በመጨረሻ ላይ ከጎሳ ጋር ሳይሆን የተቀላቀለው ከአካባቢ ጋር ሆነው መጣ። ለምሳሌ ጎንደር እስከ ተሰራች ድረስ በሸዋ፣ በላስታ፣ በበገምድር፣ በጎጃም በዛ አካባቢ አማርኛ ይናገሩ ነበር። ግን ከቋንቋ ጋር አይደለም የሚዛመደው፣ ከጎሳ ጋር አይደለም የሚዛመደው፣ ከአካባቢው ጋራ ነው። በመጨረሻ ላይ እንግዲህ አማርኛ የመንግስት ቋንቋ ሆኖ ቀረ። መንግስት ቋንቋ ሲሆን ደግሞ ኢትዮጵያ መንግስት ሲስፋፋ ከአፄ ምኒልክ ጋራ ወደ ደቡብ፣ ወደ ምዕራብ፣ ወደ መስህ፣ ወደ ባህር አካባቢ ሲሄድ ሳለ ያ ቋንቋም ከነሱ ጋር ተጓዘ ማለት። ለምሳሌ በሐረርጌ የሰፈሩት አብዛኞቹ እውነቱን ለመናገር አማሮች አይደሉም፣ ግን አማርኛ ይናገራሉ። እነሱም ለምሳሌ የሰላሌ አካባቢ ዛሬ ዘመን ኦሮሞ የምንላቸው ጋሎች ነበሩ። በስዳማ የሰፈሩት ጉራጌዎች ናቸው። ግን አማርኛ ስለምናገሩና መንግስት ቋንቋ ስለሆነ አማራ ይባላል። እንግዲህ እነዚህ ሰዎች አማርኛንና አማራን የሚያደባልቁት ያሉት ካለመማር ካለማወቅ የተነሳ ነው። ጣሊያንኛ ለምሳሌ በጣሊያን ሀገር እንደ ብሔራዊ ቋንቋ ሆኖ የሚጠቀመው ዋናው ከነጋሹ ክፍል የተነሳ ነው እንጂ ጣሊያኖቹ አብዛኞቹ አሁን በጣሊያን ሀገር ያሉት ማለት ነው። ከኢትዮጵያ በጣም ያንሳል። ጣሊያን እንደምናውቀው በተለያዩ ጎሳዎች የተከፋፈሉ ነበሩ። ግን የመካከለኛው መንግስት ቋንቋ እየተነከረ ሲሄድ ህዝቡም አንድነቱን ሊያስታውስ ያንን ቋንቋ ተማሪ ማለት ነው። ይሄ ለጣሊያን ብቻ ሳይሆን ለጀርመኖችም፣ ለእንግሊዞችም፣ ለፈረንሳዮችም ለሁሉም ይሆናል። በዚህ ምክንያት ነው እንግዲህ እኔ እነዚህ ሰዎች በምን ተነስተው ነው በአማራ ላይ ጥላቸውን የተከሉ፣ በምን ተነስተው ነው በምኒልክ ላይ ጥላቸውን ያተኮሩ ማለት ይቻላል። ሐውልት መስራት ደግሞ እንግዲህ ከዚህ በፊት እንዳልኩት ሐውልት ታሪክ ለኩራት፣ ለክብር፣ ለመብትና ለግዴታ የተነገረ ታሪክ መዝገብ ነው። ሐውልት መስራት እንግዲህ ለምንድን ነው ሐውልቱ የተሰራ ተብሎ ይጠየቃል። አሁን እኔ የማውቀው ሐውልት ያኖሌ በሚባልበት በአሩሲ ሀገር የተሰራ ነው። ስለዚህ በሰፊው ባይሆን በመጠኑ በአጭሩ በዛች ባልኩት ጽሑፍ ላይ አስፍሬ ያለው ይህም ማለት ምንድን ነው አፄ ምኒልክ ለአሩሲ ገዢዎች አሩሲ ከጥንት ጀምሮ የኢትዮጵያ ግዛት ስለነበረ ነጮቹ ከሞስዱ ወደኛ ወደ ኢትዮጵያ ወደ ጥንታዊ እናቷ ተመለስ ብለው ዘመቱ። ለሩሲ ገዢዎችም ማለት ደብዳቤውን ለሩሲ ገዢዎች አንቀበልም አሉ። በዚህ ምክንያት እንግሊዞች ይሯሯጡ ስለነበረ በእንግሊዞች እጅ ከመትወድቅ ብለው ወደ አሩሲ ሄዱና አሩሲን ያዟት። ከያዙ በኋላ በሰላም ይገዙ ነበረ። ግን አንድ ዋጆም ይባለው ተነሳና በሌሊት በአጸተው ባጸምንሊክ ገዢ ላይ ከፍተኛ ጉዳት አደረሰ። ከአንድ ሺህ ሰው በላይ በሌሊት ገደለባቸው። አጼ ምኒልክ ይህን ነገር ሲሰሙ በጣም አዝነው ሌሊት ወጣ ማለት ወታደር ላኩ የሚረዳ ወታደር። ያ ወታደር ሲሄድ ሳለ አሩሲዎቹ እንደገና ሁለተኛ አደጋ ሊያደርሱ ብለው ስመጡ ሳለ በመንገድ ላይ ሁለቱም ተገናኙ። በዛ ግብ ተፈጠረ፣ ጦርነት ተፈጠረ። በዛ ጦርነት እንግዲህ ማን ምን ያድርግ የለም እንግዲህ መዋጋት ነው። ከተዋጉ በኋላ እነዛም ገደሉ እነዚህም ገደሉ። በዚህ ምክንያት ነው በጦርነት ነው የተከናወነው ማለት ነው እንጂ ዝም ብሎ ጡት ቆረጠ ወይ ደግሞ የገደለ ዝም ብሎ የጨከነ በጭካኔ የገደለ ሰው የለም ማለት ነው። እንግዲህ የተገደለ ጡት ቆርጦም ከሆነ አናውቅም። አንደኛ ጡት ቆርጦም ከሆነ አጼ ምኒልክ አልነበሩም። በደረሱ ጊዜ ሰራዊታቸው ያንን የማረከውን ህዝብ በሙሉ ባሪያ ሊያደርግ ተደስቶ ሊወስድ ብሎ ተዘጋጅቶ ሳለ እሳቸው በድንገት ደረሱና ሲያዩ በጣም አሳዘናቸው። ተመልከቱ አሉ ወታደሮቻቸውን ሰብስቦ፣ ይሄ አሩሲ እኮ ወንድሞቻችን ናቸው፣ አብረን እንኑር ብለናቸው ነው የመጣናቸው እንጂ አገሩም ደግሞ ከድሮም ከጥንትና ከኢትዮጵያ ጋር ነበረች ብለን ነው መጣን እንጂ እኛ እነሱ ወደ እኛ አልመጡም። በዚህ ምክንያት ወንድሞቻችንን አትማርኩም፣ ባሪያ አታደርጉም ያለ በስነ ስርዓቱ ልቀቅ፣ አለበለዚያ እታገልሃለሁ ብለው ሁሉም ወታደር ለቀቀ። በዚህ ምክንያት ነው እንግዲህ ታሪክ ካለማወቅ ነው አንዳንድ ፈረንጆች በፈጠሩት ምናቤና አንዳንድ ታሪክ አዋቂዎች ነን፣ ታሪክ ምንም ሳይማሩ ታሪክ አዋቂዎች ነን የሚሉ የፖለቲካ ጀሌዎች በጻፉት ላይ ተመሰረተ ነው። ይሄ እንደዚህ አይነቶቹ ናቸው እንግዲህ የሀገርን ጥፋት መሰረት የሚጥሉ። ኢትዮጵያን እንግዲህ በዚህ ላይ በጣም መታገል አለባቸው ባይነኝ።
እስቲ ወደ ሌላኛው ጥያቄ ልሂድ። ደግሞ ቀደም ሲል ነካ አድርገውታል፣ ግን እስኪ እናንሳው። አሁን ባለንበት ዘመን የህዝቡ የሞራል ድክመት፣ ታሪኳን የመጠበቅ የመከላከል አቅሙ በፕሮፓጋንዳ ስለተነጠቀ የመሪዎቹ ብሪት ለአንድነቷና ለጥንካሬዋ ጠንቅ እየሆነ መጥቷል። የመከፋፈል የመቆራረስ ጥላም አጥሎበታል። ታሪክን ከሥራ ጋር ተረካቢ ለመሆን አልተቻለም። ይህም የሆነበት ምክንያት የድርጅት እጦት፣ ያደረጃጀት መፋለስ ወይንስ የታሪክ ምሁራኖች ማነስ? በዚህ ላይ እስኪ ተቹበት።
አንደኛ ኢትዮጵያ ያልታደለች ሀገር ናት። ምክንያቱም በየጊዜው እውነትን የሚተረጉሙ የፖለቲካ ኃይሎች ናቸው የሚነሱባት። በሳይንስ እና በጥበብ ላይ የተመሰረተ አይደለም። የታሪክ ጸሐፊዎች በኢትዮጵያ ውስጥ በብዛት የሚያሉ በጣት የሚቆጠሩት ናቸው። እነዚህም በችሎታቸው መጠን ለህብረተሰቡ ያበረከቱት ነገር የለም። ምክንያቱም አንድ የታሪክ ጸሐፊ በኢትዮጵያ ታሪክ ሲጽፍ ሳለ ብዙ ጊዜ ኢትዮጵያ ብታሳድገውም ብታበላውም ብታስተምረውም በመጨረሻ ላይ የምጽፈው በፈረንጆች ቋንቋ ለፈረንጆች ነው እንጂ ለኢትዮጵያውያን አይደለም። ይሄ አንድ ትልቅ ስርዓቱ ያለበት ድክመት ነው። ይሄ መተካከል ያለበት ጉዳይ መሰለኝ። በዚህ ምክንያት ኢትዮጵያውያን ከእውነተኛ ባለ ታሪክ የተጻፈ ጽሁፍ በእጃቸው የላቸውም። ያላቸው ጽሁፍ ምንድር ነው? የፖለቲካ ጀሌዎች እና አደግዳጊዎች በየጊዜው እየተነሱ የሚጽፉት ታሪክ ነው። ይሄ ታሪክ አይደለም፣ ወይ ተረት ነው፣ ወይ ያን ብዙ ጊዜ ደግሞ እኔ እንደምለው በሬ ወለደ ነው። በትግርኛ ባዩ ይባላል። ባዩ ማለት ዝም ብሎ የሆነውን ሁሉ ዝባዝንኬ ነግሮ እንደሚታመን አድርጎ የሚጽፍ ጻፈቸውን ለሚጽፍ ታሪክ ማለት ነው። እንደዚህ አይነቶቹ በብዛት አይተናቸዋል። አሁን ያለው መንግስት ደግሞ ህዝብን ለማደናገር ሲል ብዙ አንድ ባይሆን እኔ ማቃቸው ወደ 3 አይነት ታሪክ ጻፊዎች አፍርቷል። አንደኛ ለምሳሌ ድራ ተማሪ የሚባል ነው። ምሳሌ የጻፈው ጽሁፍ ፍኖተ ገድል ይባላል። ለፍኖት እንግዲህ አንደኛ ሰውየው ራሱ የሞራል ብቃት የለውም። ምክንያቱም ከኢትዮጵያ በሌብነት ሰውን ዘመዶችንና ወዳጆችን በማበልጸግ ብዙ ሰው በመግደል ከኢትዮጵያ ተባረረ እና የታሰረ ሰው ነው። መጨረሻ ለአሜሪካ ሀገር ሄዶ በማን ነው በስደተኛ እንደ ማንኛውም ስደተኛ ነኝ ብሎ ወረቀት ተቀብሎ ቢዝነስ ማለት ብዙ ጥሩ ቢዝነስ ከፍቶ በዛ በሰረቀው ገንዘብ ማለት ነው ከኖረ በኋላ እንግዲህ እንደምለው አዮ ዩኒቨርሲቲ አዮ ሄጄ በዩኒቨርሲቲ ገብቼ ፕሮፌሰር ነኝ ነው ብለው ግን ማንንም የትኛው ዩኒቨርሲቲ ውስጥ እንዳለም ምን እንደምሰራም የሚያውቅ የለም። ግን በሰለጻፈው ታሪክ ስለ በሬ ወለደ ታሪኩ ትንሽ አማታማ እምነት እንዲያፈራ ብሎ መሰለኝ ያለው። ይሄ እንግዲህ ተረታ ተረት ነው። ታሪክ ማለት አይቻለም። እኔ በቀላሉ ሌሎች የከለሱትን ማለት ሪቪ ያደረጉትን ነገር ተመልክቻለሁ። የሚለው ነገር በሙሉ ለአንድ ታሪክ ምሁር እንኳ ማመን ማመን ቀርቶ ሰውም እንደዚህ የሚዋሽ አለ ወይ እንደዚህ የሚተርች ተረታ ተረት አለ ወይ ብሎ ነው እንግዲህ የምመልሰው። ግን ለደጋፊዎቹ እንደነ አባይ ስዬ እንደኛው ግን እንደ ትልቅ ታሪክ ሆኖ ነው የምታየው። በዚህ ምክንያት ታሪክ አይደለም እንግዲህ ይሄ እንዳልኩት የበሬ ወለደ ተረት ነው። ሁለተኛ ደረጃ የጻፈው አቶ ኢያሱ መንገሻ ነው። አቶ ኢያሱ መንገሻ የጻፈው ስለ መለስ ዜናዊና ስለ የትግራዮች ነጻነት አውጪ ድርጅት አካባቢ ነው። ከምሉት የማይሉት ይበልጣል። ምክንያቱም ለምሳሌ መለስ ዘናዊ አባታቸው አባት ባንዳ መሆናቸውን ሁላችንም እናውቃለን። በዚህ ምክንያት ስለሳቸው የሚያወራ በሙሉ የምናቤ አይነት ታሪክ ነው እንግዲህ። ምክንያቱም አቶ ኢያሱ መንገሻ አንደኛ የታሪክ ሰው አይደለም፣ አልተማረም፣ ትምህርት ቤትም አልገባም። ከዚያም የከፋ ደግሞ ቢዝነስ ሰው ነው። ቢዝነስ መጀመሪያ ኮሎኔል ብጤ ነበረ፣ ከዛ በኋላ ቢዝነስ ሆነ። ከዛ አልፎ አንድ አቶ ገብረ መድህን የሚባሉ አሉ። እሳቸው ደግሞ ወደ 1500 ገጽ መሆን ስለ አፄ ዮሐንስ ጽፈዋል። ያንን ጽሁፋቸውን እንግዲህ በትግርኛ ነው ጻፉ። አንደኛ ትምህርትም ብቃትም የላቸውም፣ የታሪክ ጸሐፊ ናቸው ማለት አይቻልም። እኔ የምላቸው ምንድን ነው የተረት ወይ የዜና መዋል ጸሐፊዎች ማለት ነው። ዜና መዋል ማለት ብዙ ጊዜ በስልጣን ያለውን እያሟገሱ ወረትና ተረት ማውራት ማለት ነው። በዚህ ምክንያት እንግዲህ የኢትዮጵያ ታሪክ እየተዘናበለ ያለው እንጂ ሁለተኛው ታሪክ ጸሐፊዎቹ ብዙም በኢትዮጵያ ታሪክ አልገፉበትም። ከዚያም አልፎ ደግሞ የኢትዮጵያ ትምህርት ቤቶች የኢትዮጵያን ታሪክ አላስተማሩም። አንደኛ በቂ አስተማሪ ባለመኖሩ፣ ሁለተኛ ደግሞ በስልጣን የነበሩት መንግስታት ዋና ትኩረታቸው ኢትዮጵያ ከዚህ በዘመኑ ስልጣኔ በቴክኒካል በሆነ ነገር ከአውሮፓ ጋር እንድትወዳደርና ትኩረታቸውን በዛ ላይ ስላደረጉ ነው። እንግዲህ ይሄ ነው ችግራችን። ብዙ ምሁራን እንዳይኖሩ ነው ያደረጉት ነገሮች አሉ። አንደኛ መጀመሪያ የኢትዮጵያ ውስጥ ዘመናዊ ትምህርት ቤት የተቋቋመ በአጼ ምኒልክ ነው። አጼ ምኒልክ የጀመሩት ትምህርት ቤቶች አጼ ኃይለሥላሴ አስፋፍተው ነበር። ግን ጣሊያኖች መጥተው እነዛን የተማሩትን ሰዎች በሙሉ ገድሏቸዋል። እዚህ ምክንያት አጼ ኃይለሥላሴ በ1941 በፈረንጅ አቆጣጠር ማለት ነው ሲጀምሩ ሳለ ሀ ብለው ነው የጀመሩት። እነዛ ሀ ብለው የጀመሩት በ1964 የአብዮቱ ስነሳ 64 ላይ በፈረንጆች አቆጣጠር ማለት ነው ስራቸውን ጀምረዋል። ግን አብዮቱ መጥቶ ደግሞ እነሱንም አብዛኞቹን ጨረሳቸው። በዚህ ምክንያት በጣም ያልታደለች ሀገር ናት ማለት ይቻላል። አሁን በአዲስ አበባ ዩኒቨርሲቲ ራሱ ታሪክ አያስተምሩም። ዩኒቨርሲቲውም በቅርብ ጊዜ እንደሰማሁት ከሆነ ዩኒቨርሲቲው ራሱ ሳይዘጋ አይቀርም ነው የሚባለው። ዩኒቨርሲቲው ማለት የታሪክ ዲፓርትመንቱ ሳይዘጋ አይቀርም ነው የሚባለው። ምክንያቱም ይሄ አፈጮሌዎች በዘውግነት የሚመሩት ተማሪዎች አስተማሪዎቹን አንድ ነገር ባሏቸው ቁጥር በፉከራ የፖለቲካ ድጋፍ ስላላቸው በመበጥበጥ በመስለም ያስፈራሯቸው አስተማሪዎቹ አይ እንደዚህ ከዚህ ሁሉ ጣጣ ምንገባ ለምን ሌላ አይነት ስራ እንፈልግም ብሎ ሌላ አይነት ስራ እየሰሩ ነው። ታሪክ የሚያስተምር የለም ማለት ነው። እንግዲህ የኢትዮጵያ ችግሯ እዛ ላይ ነው። በአንድ በኩል እንግዲህ ሳጠቃለል አንደኛ የታሪክ ጻፊዎች የታሪክ ምሁራን የሉንም። አተቸለውና ተረትና ወረት የሚያበዛ ብቻ በየቦታው እየተነሳ ታሪክ አዋቂ ነኝ ይላል። ሶስት እነዚህ ታሪክ አዋቂዎች ነኔ ባዮቹ መንግስት እንደ አላማ አድርጎ ለያዘው ምንድነው የማደናገር አላማው በደንብ አድርጎ እየተጠቀሙት ነው። ሶስተኛ ኢትዮጵያ በጣሊያኖችም ሆነ በሌሎች በጦርነት በኢትዮጵያውያን ምራታቸው ብዙዎቹ ስለተገደሉ ናስላለቁ ብዙ አስተማሪ የለንም። ይሄ ነው እንግዲህ ማለት የሚቻለው እንጂ የኢትዮጵያ ታውነተኛ ታሪክ የተማሩ ሰዎች ይሄን ያለሚያደናግር ነገር አልጻፉም። በደንብ አድርጎ ለማሰብም እንኳን ጊዜ አላገኙም ማለት ይቻላል። ምክንያቱም ብዙ ጊዜ የተጻፈው ታሪክ በእነዚህ በአውሮፓውያንም ቋንቋ የተጻፈው ታሪክ በእነዚህ ታሪኮች ታሪክ ጸሐፊዎች ብዙ ጊዜ አስተሳሰብ የአውሮፓን አስተሳሰብ የሚያነጻጽር የሚያንጸባርቅ ነው እንጂ ቁጭ ብለው የኢትዮጵያን ታሪክ በኢትዮጵያ ታሪክነቱ የጠየቁበትና የተመራመሩበት ጊዜ ያለ አይመስለኝም።
በትክክል። እስቲ ወደ ቀጣዩ ጥያቄ ልሂድ። የቀድሞው የወያኔዎች መሪ መለስ ባንድ ወቅት አንድ መፈክር አንግቦ ነበር። ያድዋ ድል ለአማራው ምኑ ነው? ያድዋ ድል ለኦሮሞው ምኑ ነው? ለጉራጌው ለሃዲያው ምኑ ነው? ያድዋ ድል ባለቤት የትግሬ ህዝብ ወይንም ተወላጅ ነው ብሎ ነበር። ከሻቢያ ጋር በ1998 ለመተላለቅ ጦር ሲሰብቁ ግን የኢትዮጵያን ህዝብ አድነኝ ብሎ ተማጽኗል። ከ70,000 በላይ ንጹሃን ዜጎች ህይወታቸውን ገብረውላቸዋል። የባድመ ጦርነት በታሪክ ሲገመገም ሻቢያ በጫራው ሰዓት መጋያየቱ ወያኔን አዳነ ወይንስ የኢትዮጵያን ህዝብ ነጻነት አስከበረ ይላሉ?
የአድዋ ህዝብ ለቀረው ኢትዮጵያ ምን እንደሆነ መለስን መጠየቅ አያስፈልገንም። ምክንያቱም እዛ የነበሩ ሰዎች በዛ ጊዜ የተሳተፉ ሰዎች የተናገሩት ይበቃል። ለምሳሌ አለቃ ተክለ ስላሴ ኦሮሞ ናቸው እሳቸው ስለ አድዋ ታሪክ ሲጽፉ ሳለ ያሉት ነገር አለ፣ በግጥም አለ፣ ሌላም ብል ከእንዝርት የቀለለ የእጁዬ ከነብር የፈተነ በገምድሬ ከቋንጣ የደረቀ ትግሬ ከአማራ የረበበ ሸዌ ከንብ የባሴ ጎጃሜ እያባረረው በየጎዳና ዘለ ሰው ይላል። ከዚያም አልፎ የሸዋ ፈረሰኛ፣ የጎጃም እግረኛ፣ የትግሬ ነፍጠኛ፣ የአማራው ስልተኛ ከቦ ያናፋው ይቆላው ያንደገድገው ጀመር ይላሉ እሳቸው ስጽፉ ሳለ። እንግዲህ እንደ መለስ እሳቸው ዘመናዊ ትምህርት ቤት ገብተው እንግዲህ መለስ ተማረ ብንል እንግዲህ 12ኛ ክፍልም የጨረሰው እሳቸው ትምህርት ቤት ገብተው አልተማሩም። ግን ባዩትና በተገነዘቡት የኢትዮጵያ ሕዝብ በሙሉ ድል መሆኑን በዚች በትንሽ ያቀነባብረው በጻፉ ጽሑፍ ይገልጣል። ምክንያቱም ከዚህ በፊት እንዳልኩት የትግራይ ገዢ የነበሩት ከጣሊያን ጋራም ስምምነት የነበራቸው ራስ መንገሻ በተከታታይ ተሸንፈው በማምለጥ ላይ ነበሩ። እንግዲህ የአፄ ምኒልክ የሀረሩ፣ የጎጃሙ፣ የወሎ፣ የበደምድሩ፣ የከፋው፣ የገሙ ጎፋው ያ ሁሉ ጦር ተሰብስቦ ነው የአድዋን ጦርነት ያሸነፈው የአድዋን ጦርነት ድል ያመጣው። በዚህ ምክንያት የኢትዮጵያ ድል ነው ማለት ነው። እንግዲህ አንድ አካል ስነካ ለምሳሌ አይኔ አይን በታመመ ጊዜ እግር አይኔ ምንም አያገባኝም አትልም። እግርም ደግሞ አይን ምንድን ነው እግርም በታመመ ጊዜ ወይ ሆድ በታመመ ጊዜ እግር ምንም አያገባኝ አትልም። አንድ አካል ነው ኢትዮጵያ የምትባል አካል ናት። ሁላቸውም ያገባል። የትግራይ ጀግንነት፣ የትግራይ ሀብት የኢትዮጵያ በሙሉ ሀብት ነው። የወላይታውም ሀብት ነው። የጉራጌውም ሀብት ነው። የኦሮሞም ሀብት ነው። የኦሮሞ ሀብት የሁሉም ኢትዮጵያ ሀብት ነው። ምክንያቱም አንድ አካል አንድ ሀገር ናት። በዚህ ምክንያት ራሷን ስትገልጻል እንደ አንድ ሰው ሆና ነው የምትገልጸው። በዚህ ምክንያት የአቶ ገር ወነተኝ ለመናገር አንደኛ ዋጋ መስጠቱ እሳቸውን ከፍከፍ ያደርጋቸዋል እንጂ ንቀው መተው የሚቻል መሰለኝ። ምክንያቱም አንድ ሰው ንቀ በተው ቁጥር ዋጋ ማንም ትኩረት እንዳልሰጠው ምን ማን ዋጋ እንደሰጠው ያሳያል። ወነቱ ግን በዛን ጊዜ የነበሩ ሰዎች የሳቡት ወነቱ በግብር ላይ ታየው ነው እንጂ አቶ መለስ ያሉት ነገር አይደለም። አቶ መለስ ነገር ፖለቲካ ነው። ወነት ግን ከፖለቲካ በጣም ትለያለች።
ትክክል። ይህንን አገዛዝ سنገላገል ታሪክ ጸሐፊዎች ብራቸውን ማንሳታቸው አይቀርም። ዛሬ ለሆዳቸው አድረው ያደፈጡ የታሪክ ምሁራኖች ከመጣው ባለተራ ጋር ለመጎዳኘት ሲሉ ብዙ መቀባጠራቸው አይቀርም። በዚህ አጋጣሚ እርሶ ህሊናውን ንጻ ያደረጉ ብርቅ የኢትዮጵያ ልጅ ኖት የሚለውን سنመሰክር በኩራት ነው። በርሶ ግምት ይህ አገዛዝ በምን የታሪክ ሚዛን መገለጽ ይኖርበታል ይላሉ? ከሀገር ህልውና፣ ከምግባር፣ ከአገዛዝ ባህሪ ወዘተረፈ። አመሰግናለሁ።
አሁን ያለው አገዛዝ እንግዲህ በጣም የሚገርመው ከማንኛውም የኢትዮጵያ አገዛዝ የተለየ ይመስላል። ምክንያቱም የኢትዮጵያን ታሪክ በጠላትነት የሚያየው ጠላት ብቻ ነው። እንግዲህ ኢትዮጵያ በአንድ በኩል እውነት የሚያሳዝነው ምንድን ነው? ብዙ ጊዜ ከፍተኛ ታሪክ የሰሯትን ሰዎች አገልላ በጠላቶቿ ወገን የሆኑትን ነው ከፍ ከፍ ያደረገችው። ይህንንም ለማየት ብዙ መሄድ አያስፈልገንም። ለምሳሌ ጣሊያን በሞቱ በተዋጉን ጊዜ በ1934 እና 35 ላይ ብዙዎቹ የኛ የኢትዮጵያ ጀግኖች የነበሩት ጥሩ ኑሮ ለመኖር ጥሩ ሀውልት እንዲቆምላቸው ወይ ደግሞ ጥሩ ስራ እንዲሰራላቸው አልታደሉም። በሌላ ሀገር መንገድ ስም ይሰየምላቸዋል፣ ሀውልት ይሰራላቸዋል፣ ግንብ ይታነጽላቸዋል፣ በየቦታ ስማቸው ይነሳል። ይልቅስ ጣሊያኖች ለምሳሌ ኢትዮጵያን ሊወሩ መጥተው በራስ አሉላ የተመቱትና የተገደሉትን ወታደሮቻቸውን 500ውን በሮማ ከተማ መካከል ነው ፒያሳ ደል ቺንኮቼንቶ ብለው አንድ ትልቅ ሀውልት ያቆሙት። እዛ የሚሄድ ሰው በሙሉ ያያል። ኢትዮጵያ ግን ያ አይነት እድል አልገጠ ኢትዮጵያውያን ጀግኖች ግን ያ እድል አልገጠማቸው። ብዙዎቹን አየን እንደሆነ የተገደሉ ናቸው። ለምሳሌ ራስ አበበ አረጋይ፣ ራስ መስፍን ስለሺ፣ እንዲሁም ደግሞ የጎጃሙ በላይ ዘለቀ፣ እነዚህ በሙሉ ህይወታቸውን የሰዉ ናቸው። ግን ከፍተኛ ቦታ የያዙት ምንድን ነው? የባንዳ ሰዎች ናቸው። ከጣሊያን ጋር አብረው የሰሩት ናቸው። እንግዲህ አሁን ያለው መንግስትም ያኔ ነው የሚያንጸባርቀው። በተደጋጋሚ የተባለው ምንድን ነው? መለስ የአባት አባታቸው ባንዳ ነበሩ። እውነት ስራቸውን የተመለከትን እንደሆነ ልክ ጣሊያኖች ይሰሩ የነበሩትን ነው። የሀገሩን በጎሳ በዘውገኝነት መከፋፈል፣ የአማርኛ ቋንቋ እንዳይስፋፋ ማድረግ፣ ምክንያቱም ኢትዮጵያውያን እርስ በርሳቸው በአንድ ቋንቋ እንዳይገናኙ አንዱ ጎሳ በሌላው ላይ እንዲያምስ ማድረግ፣ ይሄ የጣሊያን ስራ ነው። እንግዲህ ጣሊያኖች እንግዲህ እኔን መጽሐፍ በእንግሊዝኛ ነው የጻፍኩት፣ ያነበበ እንግዲህ አንብቦ ይሆናል። ዘ ቢልዲንግ ኦፍ አን ኤምፓየር ኢታሊያን ላንድ ፖሊሲ ኤንድ ፕራክቲስ ኢን ኢትዮጵያ የሚባለው በኦክስፎርድ ዩኒቨርሲቲ የታተመው ይህን በደንብ አድርጎ ይገልጻል። ዋና አላማቸው ኢትዮጵያ የምትባል ሀገር ድምጥማጧ ጠፍቶ በግብርም በህግም የጣሊያን መንግስት እንዲስፋፋና ኢትዮጵያውያን እርስ በርሳቸው ተከፋፍለው በጎሳ ተከፋፍለው እርስ በርሳቸው መገናኘት እንዳይችሉ ማድረግ ነው። ይህም መንግስት የሚሰራው ስራ ልክ እንደዚሁ ነው። ታሪክ አዋቂ መስሎ ታሪክን ይፈተፍታል። በዚህ ምክንያት በጣም የሚያሳዝን ነው። ኢትዮጵያውያን እውነት ሀገር ወዳዶች ካሉ ተንገባ እርስ በርስ ከማጣላት ጎሳ በጓሳ ከመባላት ለሁሉም ጠላት ስለሆነ በእኔ አስተሳሰብ ጀግንነታቸውን በዚህ መንግስት ላይ ማትኮር ያለባቸው መስለኛል። በዚህ ምክንያት ሀገሩ ከመጥፋቱ በፊት የጀግና ያለ እንግዲህ በእኛ በድሮ ሀገራችን የጀግና ያለ ተሰብስብ ይባላል። እንግዲህ ተሰብስበው በዚህ ላይ ማትኮር አለባቸው። ግን የሚመጣው ትውልድ ለዚህ መንግስት ያለው ያገዛዝ አተሳሰብ የሚኖረው እኔ የአጥፊ የአጥፊ ምንዶ በዝባዥ መንግስት እንጂ ለኢትዮጵያ ጥቅም የቆመ መንግስት አድርጎ የሚያያለ አይመስለኝም። ልክ አንድ የምናፈርበት የታሪካችን ምዕራፍ ሊሆን ይችላል። ለምሳሌ ጀርመኖች በሂትለር ላንድ አላቸው ባይሆን ሂትለር በጀርመን ሀገር በጣም እውነቱን ለመናገር ፖፑላር ነው። ከሰባ ከመቶ 70-80% የምንድነው የጀርመን ህዝብ ይደግሞ ነበረ። እነዚህ ግን በየገቡበት እንደ ቤተክርስቲያን እንደገባ ውሻ እየተባረሩ ናቸው። በዚህ ምክንያት በሕይወታቸውም ክብር የላቸውም፣ ከሞቱም በኋላ ክብር የሚኖራቸው አይመስለኝም።
ጋር እንጋራዋለን ሀሳቦትን። በመግቢያው ላይ እንደገለጹት ሚኒሊክን ብትወቅሱ ማንነታችሁን ትረሱ የሚለውን በኢትዮጵያ አንድነት ሬዲዮ በተከታታይ ለማንበብ ፕሮግራም እንደያዝን በዚህ አጋጣሚ እንገልጻለን። በመጨረሻም የማጠቃለያ ሐሳብ ካለዎት እኔ በጥያቄ ያላካተትኳቸው ለአድማጩ መተላለፍ አለበት የሚሉት ማብራሪያዎች ካለዎት እድሉን ለርሶ ልስጦትና በዚህ እንሰናበታለን። ዶክተር ኃይለ ማርያም አመሰግናለሁ።
እሺ፣ ምን ያህል ደቂቃ ነው የምትሰጠኝ? እንግዲህ
አንድ 5 ደቂቃ ሰጠውታለሁ።
እሺ፣ እንግዲህ እኔ 3 ነገር አነሳለሁ። አንደኛ መቻቻል የሚባል ነገር አለ። አጼ ምኒልክ በጣም የሚደነቁት ምንድን ነው፣ እርስ በርሳቸው ይበጣበጥ የነበሩ ባላባቶችን በየጊዜው በጦርም ሆነ በፍቅር በብልሃት በዘዴ አንጥተው አንድ አድርገው በአድዋ ተሰባስቦ እንዲዋጋ አድርገዋል። ከዚያም በኋላ ኢትዮጵያውያን በሰላም እንዲኖሩ አድርጓቸዋል። ብዙ ጠላት ነበራቸው። ትልቅ ንጉስም ሳሉ ለምሳሌ ራስ ጎበናን እንመልከት። ራስ ጎበና በጣም የሚደነቁ ጀግና ናቸው። እንግዲህ እኔ ጀግንነታቸውን አሁን ላሟግስ አይደለም፣ ግን ምን ያህል እንደሰሩ በአንዲት በጣም ፖፑላር በሆነች ግጥም ላሳያችሁ። ምኒልክ ተወልዶ ህልም ባያልም ጎበና ፎክሮ ያን ባይተረጉም ኢትዮጵያ የምትባል የሰው ልጅ እናት በዛሬው ዓለም ውስጥ ቦታን ባልኖራት ይላል። እንግዲህ የእነዚህ የሁለቱ ሰዎች ትልቅነት ነው የሚያሳየው። ጎበና እንግዲህ በመንግስት ግልበጣ ታመው ሞት ተፈረደባቸው። አጼ ምኒልክ ምን አሉ? አይ ጎበናን የመሰለ ለሰው ለማፍራት 38 ዓመት ፈጅቶኛል፣ ማንም እንዳነካው እንዳለ ይቆይ ብሎ ፈረዱ። አሁን በዚህ ባለነው ሁናቴ እንኳ በህይወት መቶ ጎበና አጼ ጎበናን የመሰሉ ጀግና በጥይት ነው የሚረሸነው ሰው። በዚህ ምክንያት መቻቻል የሚባል ነገር የለም። በዚህ ምክንያት እኛ ኢትዮጵያውያን መቻቻል የሚባልን እርስ በርስ መረዳዳ እርስ በርስ መተባበርን መተጋገዝን መገናዘብን እንዲኖረን ያስፈልጋል። ሁለተኛ አጼ ኃይለ ሥላሴ በኋላ የመጡት መንግስት እውነትን እንደ ገንዘባቸው አድርጎ ወስደውታል። እኛ የምንሰጠው እውነት እውነት ነው፣ እኛ የምንተረጉመው ታሪክ እውነት ነው ይላሉ። ደርግ ለምሳሌ በህብረተሰባዊነት መልክ መተርጉም አለበት ብሎ ህብረተሰባዊነት መልክ ያልታየውን በሙሉ እውነት ውሸት ነው ብሎ የኢትዮጵያን ታሪክም በዚያው መልክ አፋልሶታል። እነዚህ ይመጡና ያም እውነት አይደለም፣ የኃይለ ሥላሴም እውነት አይደለም፣ ሁሉም ተረት ነው፣ እኛ የምንተረጉመው እውነት ነው እውነት ነው ብለው ህዝቡን ለማደራገር ስሉ በጎሳነትን አምጥተዋል። እንግዲህ እነዚህ ሁለቱም የኢትዮጵያን ሁናቴ በፍጹም አያንጸባርቁም። እዚህ ምክንያት እኛ ማምጣት የሚገባን መንግስት በዘመኑ አተሳሰብ ምርምር ዘንድ በምርምር መሰረት ላይ እውነት ምን መሆኑን የሚገልጽልን መሆን አለበት። እውነት እንግዲህ ተጨባጭ በግብር የምታይ በሳይንቲፊክ በሳይንስ መረዳት የሚቻል ነገር መሆን አለበት። ሶስተኛ እኛ ኢትዮጵያ ከአሁኑ መንግስት ጀምሮ የመገንባት ልማድ የለብንም። አውሮፓውያን የሚበልጡን በዚያ ነው። ታሪካቸውን ተቀብለው መጥፎውንም ደጉንም በዚያው ላይ ነው የሚገነቡት። የመጥፎውን ያጠፉታል፣ ያሻሽሉታል፣ ጥሩን ደግሞ በይበልጥ ደግሞ ጥሩ እንዲሆን ያደርጉታል። እኛ ግን ሁሉንም እያፈረስን ነው የምንጀምረው፣ ልክ የመንግስት እንደሚያደርገው። እንደዛ ከሆነ ሁል ጊዜ መሰረት እየጣል ነው፣ ወደፊት ግን ለመገንባት አንችልም። አሁን ከዚህ መንግስት በኋላ የሚመጣው ደግሞ ያንን ሁሉ አፍርሶ እንደገና እውነት ሁሉ የኔ ነው ብሎ ሀ ብሎ ግንባታውን ይጀምራል። እንግዲህ አፄ ምኒልክ መሰረት ጣሉ፣ ኃይለስላሴ ሰሩበት። አሁን ኃይለስላሴ በ1974 ወድቁ ሳለ የነበረው ሁናቴ ኢትዮጵያን እኔ ለምሳሌ ያኔ ነው የወጣሁት ባየሁት ጊዜ፣ ሀገሩን ዙሬ ባየሁት ጊዜ በ20 ዓመት ውስጥ እኛ ከአውሮፓ የማናንስበት ሁናቴ የለም የሚል አስተሳሰብ ነው ሰጠኝ። ግን አሁን ተመልሼ በ2000 ሲሄድ እንኳ ኃይለስላሴ ጊዜ በጣም ወደ 50 ዓመት ወደ ኋላ የቀረን ነው አስመሰለኝ። በዚህ ምክንያት የመገንባትን ጥሩንና መጥፎውን አይተን አመዛዝነን የመገንባት እንትን ልማድ ይኖረን ነው የምለው። በዚሁ ላጠቃልል፣ ስለጋበዛችሁኝ በጣም አመሰግናለሁ። እግዚአብሔር ይስጥልኝ።
በጣም እናመሰግናለን። ዶክተር ኃይለማርያም ላሬቦ፣ ከእርስዎ ጋር ብዙ ቆይታ ማድረግ ይኖርብን ነበር። ሆኖም ያለን ፕሮግራም ጊዜው ውስን በመሆኑ ውይይታችን በዚህ እንቋጫለን። ለሰጡን ጠቃሚ አስተያየቶች በአድማጮች ስም በሬዲዮኑ የዝግጅት ክፍል እንዲሁም በራሴ ስም ከፍተኛ ምስጋና በማቅረብ እንሰነባበታለን። የአድዋ ድልን በዓል ስናስብ ያ ዓለም ያደነቀው የተገረመበትና ወራሪዎችን ያስደነገጠ ድል ከየት ተነስቶ የት እንደደረሰ ለመቃኘትና እኩይ ተግባር ያላቸውም ምን ደረጃ እንዳደረሱን አብረን ለመቃኘት ለሰጡን እድል በድጋሚ ምስጋናዬን አቀርባለሁ። በዚህ አጋጣሚ ላበረከቷቸውና ለሚያበረክቷቸው የምርምር ውጤቶች በምርምሮም የደረሱባቸውን መደምደሚያዎች የኢትዮጵያ ሕዝብ የሚኮራበት መሆኑን ስንመሰክር ከታላቅ አክብሮት ጋር ነው። በርሶ ጥናቶችና ምርምሮች ዙሪያ ውይይት እንዲደረግ የጠየቁ ወገኖች ስላሉ ለወደፊት በሌላ ውይይት እስክንገናኝ ደህና ይሁኑ። ጤና ይስጥልኝ። አመሰግናለሁ ጌቴ።
እሺ፣ በጣም አመሰግናለሁ። እግዚአብሔር ይሰላም።
ፈሯ ታብራ ቆፈጥሮኛል ፍቅርን ዋደደው ማን ያስተምረኛል እስኪ ለነረጥ ሶስቱን ቀለም አርማ ጀግንነትና ላብሮ መኖሩ ኢትዮጵያዊ ሆኜ መጀመልጣማ
አርማጮቻችን የኢትዮጵያነት ሬዲዮ ሳምንታዊ ስርጭት ሊጠናቀቅ ጥቂት ደቂቃዎች ይቀሩታል። የዛሬ የካቲት 30 2006 ወይም የማርች 9 2014 የዛሬውን ፕሮግራም የመሩልን ቴዎድሮስ በቀለ፣ ወርቁ ሞላ፣ ንጉስ ታምራትና ተኩላ ወርቁ ነበርን። እንደተለመደው በፕሮግራማችን መዝጊያ ሙዚቃ እናሰናበታችኋለን። ድል ለኢትዮጵያ ህዝብ። I'm
wonder la palagut wonder la palagut la palagut miza gatle gra gado gut matla ma kanela yihona ne bitagut yihona ne bitagut bitagut asti kala la gani balasta gai wonder hakiyana sauko tagazu chakledar tagazu chakledar ቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸቸ
Shadow, 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 sh